The following program is paid for by Voice of Ethiopia. The views expressed do not necessarily reflect the views of this station, its management, or Beasley Media Group.
ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት ኢትዮጵያ ለዋላዊነት የህዝቧን አንድነት በማስተባረክ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተል የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
I'm not wasting any more time. I live for the fight and the climb. And I think that the pain that's deep inside is what defines.
ለኔ የተሰጠች ብዙ ምስጢር ያላት ሀገር አለች። ሁሉም ነገር ችዬ እንድኖር ያስቻለኝ ፍቅርሽ ነው በምድር ሀገሬ።
ጤና ይስጥልኝ አድማጮቻችን፣ እንደምን ሰንብታችኋል? ዛሬ ቀኑ ግንቦት 13 ቀን 2014 ዓመተ ምህረት ሳምንታዊ ዝግጅታችንን ጀምረናል። ቀደም ብሎ ለተከሰተው ክስተት ቴክኒካል ክስተት ስለነበረ ከይቅርታ ጋራ የጠየቀን ወደ ፕሮግራማችን ነው የምናመራው። ይስማማል አሸናፊ? ሄሎ አሸናፊ? አሸናፊ
ይስማኛል?
ይሰማል?
ይሰማኛል።
ኦኬ።
አዎ፣ እኔ ይሰማኛል።
እሺ፣ ጥሩ። ጠፍተህብኝ ነበረ፣ ለዚህ ነው። ኦኬ። ወደ ሳምንቱ ፕሮግራማችን እንገባለን። እንግዲህ አድማጮች፣ እኛ ይህን ፕሮግራም ስንጀምር የኢትዮ ኤርትራ ጦርነት ጊዜ ነው። የዛሬ 23 ዓመት መሆኑ ነው። ጦርነቱ በተጀመረ በዓመቱ ነው ስራ የጀመርነው እና አሁን ኤርትራ የሻዕቢያ ሰራዊት ኢትዮጵያን ድንበር ጥሶ የገባበት ጊዜ የዛሬ 23 ዓመት ነው። 2000 መሆኑ ነበር። እና እንግዲህ ከዛን ጊዜ ጀምሮ በየሳምንቱ ፕሮግራማችን እናቀርባለን። እርግጥ አንዳንዶቻችሁ የምትስማሙበትም የማትስማሙበትም አላችሁ፣ የማይጥማችሁ የሚጥማችሁም አላችሁ። ግን የእኛ ስራ ዋና ስራችን አላማችን ሆኖ ያለው መረጃዎች ለእናንተ ማቅረብ ነው። መረጃ አቀራረባችን የተለየ ነው ከሌሎቹ። እርግጥ ነገሮችን ለማጮህ አንፈልግም፣ ግን በጣም በጣም ትኩረት የምንሰጠው ነገር ቢኖር ምንድን ነው ኢትዮጵያ የምትባል አገር አለች የሚለውንና ስለ ኢትዮጵያ ማውራት ነው። ስለ ኢትዮጵያ ስናወራ ሌሎች ድርጅቶች ይመጣሉ፣ መንግስት ይመጣል፣ ሌሎችም ችግሮቹም ደስታዎቹም አብረው ይመጣሉ። በዛ መሰረት ስለ ኢትዮጵያ ነው የምናወራው። እንደ ሌሎቹ ኢህአዴግ ይጥፋ ኢህአዴግ እንደዚሁን ወይም ደግሞ ብልጽግና ይጥፋ ብልጽግና እንደዚሁን የሚለው አይደለም። ኢትዮጵያ በወቅቱ በምን ፕሮግራም በምንሰራበት ጊዜ ያለችው ኢትዮጵያ ምን እየመሰለች ነው፣ እዛ ውስጥ ሊካተቱት ያሉትን ነገር ነው። እና እንግዲህ አሁን 23 ዓመታችንን በሚቀጥለው ወር እንይዛለን። 23 ዓመት እንዲቀላል ነገር አይደለም። አንድ ልጅ ተወልዶ ኮሌጅ ግራጁዌት የሚያደርግበት ነው። ጨርሶ ግራጁዌት ያደርጋል። ጨርሶ የሚያደርግበት ነው። እና እኛ እንግዲህ ያለ መሰልቸት እስካሁን ድረስ አለን። ይሄ እንግዲህ በብዙዎቻችሁ እገዛና እርዳታ ነው። የብዙዎቻችሁ እገዛና እርዳታ በተለያየ መልኩ መጥቷል፣ ይመጣ ነበረ፣ አሁንም አልፎ አልፎ አለ። ግን አሁን ደግሞ በደንበኛ ጥያቄ እናቀርባለን። በተቻላችሁ መጠን እንድትረዱ እንጠይቃለን። ለመርዳት የምትችሉ ሰዎች ቀላል ነው ጉዳዩ። በዜል በስልክ ቁጥር 404-787-2010 በዜል አድርጋችሁ ከአምስት ብር እስከቻላችሁ ጊዜ አንድ ሺህ ብር ሊሆን ይችላል። ግን እንደው መደበኛ እንደ አምስት ብር እንኳን ብላችሁ ብትሉ ከአምስት ብር አንስታችሁ ብትልኩልን ብትረዱን ብታግዙን ይመረጣል። ጥሩ ነው። ምክንያቱም ሰዓት ብቻ ሳይሆን ጊዜያችንን ካባከልን አይቀር በደንበኛ እንድንሰራ ይረዳናል ለማለት ነው። ይሄ አሁን እንግዲህ እርዳታ ከጠየቀን አሁን ሶስተኛ ዓመታችን ነው። ወዲያው ኮቪድ መጣ። ከዛ በኋላ ሰውም ችግር ላይ ነበረ፣ ሁሉም ሰው ችግር ላይ ነበረ። በተቻለ መጠን የቅርብ ወዳጆቻችን የነበሩትን ሰዎች በማስቸገር ነው ይህን ያህል ጊዜ ልንቆይ ቻል ነው። የተለያዩ ነገሮችንም እያደረግን ካስፈለገም ትርፍ ሰዓት ስራ በመስራትም እያደረግን ነው እንግዲህ ፕሮግራሙ እስካሁን ድረስ የቆየው እና የቀጠለውም። አሁንም ያ እርዳታችሁ እንዲለየን አንፈልግም። እና ይሄ እናንተ ናችሁ የምትወስኑት። የእነሱ የእኛ ፕሮግራም በነገራችን ላይ ብዙዎቻችሁ ብዙ ሰዎች የሚሳሳቱት አለ በእኛ ህብረተሰብ ውስጥ የምትፈልጉትን አታገኙም። አሁን ሲኤንኤን ላይ አንድ ሰሞን ቦይኮት ማድረግ ጀመሩ። ሲኤንኤን ቦይኮት የሚደረገው ኢትዮጵያ ውስጥ አለ ያለውን ነገር እሱ ያለውን ማስረጃ ወይም መረጃ ይዞ ቀረበ፣ የቀረበውን ያ ነገር ትክክል አይደለም ነው እንጂ ሲኤንኤን ማዳመጥ አላዳመጥም ብሎ ሲባል ሌላ ከሲኤንኤን ሌላ ከኢትዮጵያ ዜና ሌላ ዜናዎች አሉ የሚስተዋሉ። እየሰማኸኝ ነው አይደለም? እና አንድን የዜና አውታር አልቀበልም። እኔም ማላዳምጠው አሁን ጠዋት ተነስቼ እስካሁን ድረስ 3-4-7 ቦታ ገብቼ ማዳመጥ የለም። አሁን አንዳንድ ጊዜ ለሰዎች ስናገር ለእናንተም ሳወራ ሰማለሁ፣ ሰዓትን አዳምጣለሁ። ለምንድን ማዳምጣቸው? መረጃ አለ እነሱ ጋር፣ ሌሎቹንም አዳምጣቸዋለሁ። የኤርትራ አስተርጉሜም ቢሆን የኤርትራ ማነው ሬዲዮ አዳምጣለሁ፣ ወይም የእነሱን ደጋፊዎች ሰዎች አዳምጣለሁ። አስተርጉሜም ቢሆን ለምንድን ማዳምጠው? መረጃ አለ። መረጃ ነው ዋናው ቁም ነገሩ፣ መረጃ ነው። ያን መረጃው ትክክል ነው ትክክል አይደለም የእኔ ግንዛቤ ነው፣ እኔ የምወስነው እኔ ነኝ ልቀበለው አላቀም። እናንተም እንደዛ እንድትሆኑ ነው የምፈልገው። ሲኤንኤን አለማዳመጥ ማለት የኢትዮጵያዊነትን አነግሶ ትልቅ አድርጎም ወይም ደግሞ ማዳመጥ ማለት አያሳንሰውም። መረጃ ነው መረጃ ነው። መረጃው ትክክል ነው ትክክል አይደለም
እናንተ የምትወስኑት ነው። ምንም እንትን የለምና እኛ ምናደርጋቸው ነገሮች ላይስማማችሁ ይችላል። ግን መረጃ ነው እኛ የምንሰጠው። ያቅማችንን ባለን ዕውቀት ባለን በሰበሰብናቸው ነገሮች አድርገን ነው ለእናንተ የምናቀርበው። ለእናንተ ስናቀርብ ደግሞ ከዚህኛው ጥላቻ ከዛኛው ድጋፍ አይደለም። አንዳንድ ምንናገራቸው ነገሮች ላስደስቷችሁ ይችላሉ። ምንናገር ቃላቶች በተለይ እኔ እሱ እንኳን ጥንቃቄ አድርጎ ነው የሚሰራው። እኔ አንዳንድ ጊዜ ነሸጥ ሲያደገኝ ሆነ ቀበጥ ሲያደገኝ ምንናገራቸው ነገሮች አሉ። አንዳንድ ጊዜ ለራሴ የሚያስቀኛል ካዳመጥኩት በኋላ ወይ ከተናገርኩኝ በኋላ። ግን መረጃ ስለሆነ እንትን ምናቀርብላችሁ መረጃው ከሌላ ጋር ለማነጻጸሪያ ይሆናችኋል። ሌሎች ከሚናገሩት ጋር እነዘውዱ ጋር እንደዚህ ተነግሮ ነበረ እና እስኪ ሌላ ጋር አለ ወይ ብሎ ለእናንተም የእኛን ስህተትም ካለ ስህተቱን በሌላ የምታርሙበትና በሌላ የምትጋስገቡበት ይኖራል። እና ስለዚህ መረጃ እስከሆነ ጊዜ ደግሞም ታዳምጣላችሁ። ለሱ እንኳን አታዳምጡኝም ብዬ ተጨንቄም አላቅም። በጨራሽ ተጨንቄም አላቅም። ከተከፈተ ጊዜ ከተጀመርኩኝ ጊዜ ጀምሮ አያዳምጡኝም አድማጭ የለኝም ብዬ አስቤም አላቅም። ያዳምጣሉ። ምክንያቱም በተለያየ መልኩ የማገኛቸው መልእክቶችና መልሶች ስላሉ በዛ ነው እንትን ማድረግ። ለማንኛቸውም 23ኛ ዓመታችን በሚቀጥለው ወር እንይዛለን። እናንተን ደግሞ የምንጠይቀው እንግዲህ ይህን ያህል ጊዜ ከቆየን ጊዜ ድረስ አንድ ምክንያቶች አሉን ማለት ነው። ይህን ያህል የቆየንበት ምክንያቶች ነበሩ አሉምም ወደፊትም ለመቀጠል ምክንያቶች ይኖሩናል። በተለይ አሁን ያለችው ኢትዮጵያ ሁኔታን ከተመለከትን ብዙ ነገሮች የምናወራቸው ለማውራት የምንችላቸው ነገሮች አሉ። እናንተ የምትሳትፉት በተለያየ ጊዜ እየደወላችሁ ሀሳባችሁ የምትሰጡ አላችሁ። በጣም ነው ለእኔ መደወላችሁ ትልቅ ነገር ነው። ምክንያቱም ስራውን እንድንሰራ የሚያግዘን ስለሆነ፣ ስለዚህ እናንተ ደግሞ እንድታገዙ እንድትባበሩን እንደው ወርሃዊ ክፍያችንም እያደረግን እንድንቀጥል እንድታደርጉልን እንጠይቃለን። ዜል ያላችሁ 404-787-2010 ከአምስት ብር ጀምራችሁ እርዳታ ብታደርጉልን በጣም እናመሰግናለን። እንዲሁም ካሻፕ ላይም በካሻፕም አድርጋችሁ ልታግዙን ትችላላችሁና በዚሁ ስልክ ቁጥር 404-787-2010 ብትጠቀሙ በሱ ላይ እርዳታችሁን እንጠይቃለንና ወደፊትም እናስታውሳችኋለን። በጣም በጣም የሚያስፈልገን ጊዜ ነው ያለውና ይህን ለማለት ፈልጌ ነው። ብዙ ነገር ከመሄዴ በፊት ለማለት ነውና እንደምን ሰንብታ ሳልልን ነው ሳልረሳው ብዬ ነው ቶሎ እንትን ባለፈው ሳምንት እናገራለሁ ብዬ ነው ያለፍኩትና አሁን ሳልረሳው ብዬ ነው ሰላም ያላልኩ መጀመሪያ። ለማንኛቸውም እንደምን ሰንብታል? እሺ እንግዲህ 23 ዓመት ጉዟችን ምን ይመስላል? ትንሽ አጠርባልና ወደ አጀንዳችን እንገባለን።
እሺ ሄሎ
ከሰማል ቀጥል
የኛን የባለፈውን ቆይታችንን ያነሳልኝ?
አዎ የኛን ነው። የሀገሪቱንማ እንዳለች ነች ሀገሪቱ።
አዎ እንግዲህ የባለፉት አመታት ቆይታ እኔ በተለይ ከተቀላቀልኩበት ጊዜ ጀምሮ 23ቱንም አልነበርኩም።
አዎ ግድ የለም
አንድ 14 15ቱን አልኩኝ።
እሺ
ብዙ ነው ስራው እና በጣም በሀገሪቷ ውስጥ በጣም ትልልቅ ነገሮች የሆኑበት ነው። ምርጫ 97 ካለፈ በኋላ ነው
የመጣሁት።
ግን የዛ ያ ስሜት የምርጫ 97 የፈጠረው የፖለቲካ ድባብና ውጥረት ገና ባልበረደበትና የፖለቲካ ፍትጊያው ምርጫ 97ን ተከትሎ ምርጫ 97 ተከትሎ በሚባልበት ጊዜ ውስጥ ነው። እንግዲህ ከዛ በኋላ ብዙ ትላልቅ ነገሮች እዚህ ሀገር ላይ ያጋጥመዋል። የጠቅላይ ሚኒስትር መለስ ዜናዊ ህልፈተ ሕይወት ነበረ። ያ በጣም ትልቅ ከዛ በፊት የህዳሴው ግድብ አለ። የሚገርመው የህዳሴው ግድብ ከህዳሴው ግድብ በፊት ምርጫ 2002 ምርጫ 2002ን አብረን ሰርተናል። አዲስ አበባ መተ ነበር። በጣም ሰፊ ሰዓት የወሰደ እንደውም ከተመደበልን ሰዓት በላይ ነበረ። ምርጫው ነገ ሊሆን የሰራ ነው አስታውሳለሁኝ። ከዛ በኋላ በተከታታይ የህዳሴው ግድብም ሳይመጣ የናይልን ጉዳይ የአባይን ጉዳይ አጀንዳ እናዘርግ ነበር። በኋላ የህዳሴው ግድብ ግንባታ መጣ። ከዛ በኋላ ትልልቅ ኢቨንቶች ናቸው የጠቅላይ ሚኒስትር መለስ ህልፈት ላይ አስቸጋሪ ሁኔታ ነበር ለኛም ለካውን ገንዘብ እንዳታስ ጠይቅ እንደነበረው በጣም ትልቅ ችግር መጥቶ በመስራት ባለ መስራት መካከለ ሆነን ግን ይሄ ወቅት ሳይሰራ መታለፍ የሌለበት ነው ከዚህም የመለየናው ይልፈት የሚያስከትላቸው ነገሮች አሉ በሚል ሁሉ አስቸጋሪ ሁኔታ ስንሰራበት የነበረበት ሁኔታ አስታውሳለሁ። እንግዲህ የኢትዮጵያ ፖለቲካ ጥዘቱ በጣም የቀጠለ ሄዶ በኋላ ደግሞ የዚህ የእስልምና እንቅስቃሴ የተጀመረ በ2004 2003 ገደማ እሱም በጣም ከባድ ነበር። ለተከታታይ ረጅም ጊዜ የሄደ ነገር ነበር። መጨረሻ ላይ ወደ ምርጫ 2007 ከመሄዳችን በፊት እዚህ ሊቢያ ላይ የታረዱ ሰዎች ኢትዮጵያውያን በጣም በሚያሳዝን ሁኔታ እና እነሱ ራሱ የዚህ የእስልምናው እንቅስቃሴ ላይ ሙስሊም ራሱ ማስደንግጠው ስለነበረ የእስልምናው እንቅስቃሴ ረገብ እንዲል ያደረገበት ሁኔታ ነበረ። ከምርጫ 2007 በኋላ 2008 በጣም ዳር ጀምሮ አስቸጋሪው እንቅስቃሴ የጀመረበት ነበር። የፖለቲካ ነውጥ ነበረ በተለይ ኦሮሚያ ውስጥ የነበረው። እነዚህን ሁሉ በጣም በዝርዝር ነበር የምናያቸው። አደጋዎቹን ወዴት ሊሄድ ይችላል ሚለውን እንደ ወደኋላ ተመልሰን ብንሰማ ግብታዊ ለውጥ ዝም ብሎ የታሰበበት ነገር ሳይሆን ግብታዊ ለውጥ እንዳይመጣና ወዳልታሰበ ነገር ውስጥ እንዳንገባ ስጋታችንን የምናነሳበት ሁኔታ ነበር። በኋላ እንግዲህ ለውጥ የሚባለው ነገር መጣ። የጠቅላይ ሚኒስትር ሞዳዝነት መምጣት ከዛ በኋላ ከውጭ ያሉ ተቃዋሚዎች መግባት በተለይ ያን ጊዜ ይሄ አሁን መንግስት ሸኔ የሚለው የኦሮሞ ነጻነት ሰራዊት ጉዳይ በጣም አሳሳቢ እንደሆነ እና የለየለት ግልጽ የሆነ ስምምነት ኖሮ በዛ መንገድ ካልያዙት በስተቀር እያደረ ምን አሁን ያለውን መልክ ሊይዝ እንደሚችል ገና ጫካ ገብቶ ወደ ሰላማዊ ፖለቲካ አልመለስም ብሎ ትምህርት ቤቶችን መቆጣጠር ሲጀምር በወራት ውስጥ ነበር ይሄንን ነገር ስንል የነበረው። እንግዲህ ከዛ በኋላ የሀገሪቱ ፖለቲካ ያው ጠቅላይ ሚኒስትሩ ጭብጨባውና ጩኸቱ ብዙ ነው፣ አብይ የሚባለው ነገር ብዙ ሆኖ ግን አንድም የሰላም ኖሮ ታያቅም ነበር። የሚገርመኝ ነገር እሱ ነው። ያ በጣም ተወዳጅ የሆነ ጠቅላይ ሚኒስትር ግን
ሰላም የሌላት ሀገር ነው።
ሀገር ላይ ከኤርትራ ጋር የነበረው ግንኙነት ውላ አልባ ነበረ። እሱ ላይ ያለን ስጋታችንን ስንገልጽ ነበር፣ በህግ የማይታወቅ ብዙ ነገሮች ብቻ እና ይኸው አሁን ያለንበት ደረጃ ደርሰናል። የትግራዩን ጦርነት አይተናል በሰፊ ማዕከላዊ ለተወሰነ ጊዜ እንግዲህ ጠፍቼ ነበር ለወራት። ከዛ ውጭ እንግዲህ ይህን ሁሉ ጊዜ አብረን ነበር። አሁን ያለውን በጣም አስቸጋሪ እና አስፈሪ የፖለቲካ ሁኔታ ያለበት ደረጃ ላይ ደርሶናል። እንግዲህ
እንደውም አሁን ያስታወስከኝ አንተ ብዙ ነገሮችን አስታወስከኝ፣ የረሳኋቸውን ያደረግናቸውን ነገሮች የረሳኋቸውን። ምክንያቱም እኛ ስለ ሀገር ነው የምናወራ የነበረው እና አጀንዳችን ሀገር ነው። አጀንዳችን ሀገር እስከሆነ ጊዜ እነዚህ አሁን የጠቀስካቸው ነገሮች በሙሉ ይካተታሉ። ለብዙ ሰዎች ግን ተነስቶ ሄድና ከሌን በተለይ መንግስትን መተቸት አለበት ብቻ ሳይሆን መንግስት መውደቅ አለበት የሚል ነበር። እኛ ደግሞ የመንግስት መውደቅ አለም ችግራችን፣ መንግስት ከወደቀ በኋላ ኢትዮጵያ ውስጥ ምን ሊመጣ ይችላል የሚለውን ነገር ምን ይሆናል ነው የምናስበው። እና ምን ይሆናል የሚለውን ነገር በተለያየ መልኩ በተለያየ ምሳሌ የቻይና ምሳሌ ተረት እያመጣን የኢጅፕትን ተመክሮ በተለይ የኢጅፕት ኦርቶዶክስ ሃይማኖት ተከታዮች የነበሩ ተቃዋሚ የነበሩና መንግስት እንዲቀየርላቸው የፈለጉ በኋላ ከተቀየረ በኋላ የመጣውን ችግር አድርገን ኢትዮጵያ ውስጥ መንግስት መገልበጥ መቀየር ሳይሆን ችግሩ ከተቀየረ በኋላ የሚመጣው የሚሄደው የአገሪቱ ሁኔታ ምን ይሆናል እናስብበት ነበር እኛ የምንለው እንጂ መንግስት ይኑር አይኑር። ምክንያቱም መንግስታት ይሄዳሉ። መንግስት እኮ ይሄዳል። አንድ መንግስት ይላል፣ ሌላ መንግስት ይተካል። ምንም ችግር የለም። የአገር ሁኔታ የአገር ደህንነት ይኖራል አይኖርም ነው እንትን የሚያደርገው። እና እንደውም አሁን ስለ ኦነግ በምታነሳበት ጊዜ የቅዳሜው ፕሮግራም ከማጠሩ የተነሳ በየሳምንቱ ሮብ በኢንተርኔት የሚተላለፍ በዌብሳይታችን ሮብ ሁሉ ጀምረን ነበረ። የሚገርመው ነገር አሁን ብዙ ነገሮች አስታወስገኝ። ለማንኛቸውም እንግዲህ አድማጮች እነዚህን ነገሮች እኛ እንግዲህ ነገም አሁን ሱም ለሱም ሳልነግረው ነው ይሄን ነገር የጀመርኩትና ምክንያቱም ባለፈው ሳምንት እናገራለሁ እየሰለረሳሁት አሁን ተርሱ እሱ ይልቅ አጠላልኝ በደንበኛ አድርጎ የሚከተሉት ሁለት ሳምንቶች እነዚህ ነገሮች እናነሳቸዋለንና ይሄን በመናነሳበት ጊዜ ጥሩም ያደረግነው አለ መጥፎም ያደረግነው አለ ከስተት በመሳሳታችን ተሳስተታችሁ መባል ምንም ችግር የለኝም ተዘውል ተሳስተ ነበር እንደዚህ ማለት ብሎ ቢሉኝ ለማይታረመው ነገር ለማረም ምንም ችግር የለብኝ ማስረዳት ካለብኝ ደሞ ለማስረዳትም ምንም ችግር ያለብኝ አንተም የለብህ ምንም የለብኝ ለማንኛቸው መርዳታችሁን ያስፈልጋልና በዜል 404-787-2010 ወይም ደግሞ 404-787-2010 በማድረግ ልታግዙን ትችላለች። ከአምስት ብር ብትጀምሩ ሊጠቅመን ይችላል። ስትጠረቃቅሙ ያ ተጠረቃቅሞ አንድ እርዳታ ሊሆን ይችላልና ለእኛም እንትኑ ፕሮግራሙ እንዲቀጥል እና የኢትዮጵያ ሁኔታ ደግሞ ያስቀጥላል ብለን ስለምን ለዚህ ነው እናደርገው። እና እንግዲህ ያን ያ ተንከባለን ዛሬ ያለንበት ደርሰናል። መንግስት በአማራ ክልል ህግ ማስከበር በሚል የጀመረው ኦፕሬሽን አለ። ኦፕሬሽኑ የአማራ ህዝብ በምን አይነት መልኩ እየተመለከተው ነው የሚለውን እናነሳለን። እናንተ ታነሳልኛለ በጎጃም ሞጣ በመርሃዊ ከተማ የተከሰቱ ተቃውሞዎች አሉ። የብርጋዴር ጀነራል ተፈራ ማሙ እስርና የጋዜጠኛ ሰለሞን ሹምዬ እንዲሁም ደግሞ አሁን ማነች መስከረም አበራም ታስራለች። እና እነዚህ ነገሮች ላይ ነው አሁን ያለ ነው። እንግዲህ እኛ የመንግስት መገልበጥ ወይንም ምንም መቀየር አለ መቀየር ሳይሆን ከተቀየረ በኋላ ምን ይዘን ልንመጣ እንችላለን የሚለው ነው። እነዚህን ችግሮች ላይ ነው አሁን ያለ ነው። እና እስቲ ከአማራ ክልል ፋኖ ላይ እየተደረገ ያለ ዘመቻውን አንስተ እሱን ተከትሎ የመጣ ተቃውሞዎች አሉ። እሱን ተከትሎ የሞቱ ሰዎች አሉ። 13 ወጣቶች ትላንትና ሞተዋል። ወደ 13 ነው 10 የሚሆኑ ደግሞ ሚሊሻ ወታደሮችም ተገለዋል የሚል አንብብ ያለውኝ። እስኪ እንግዲህ እነሱን በልና አጠር አጠር እያደረግ ሰዓታችን ወስደናል ሌላ ጉዳይና እኒያው እንትን አድርገን እሺ።
እንግዲህ የሚገርሙ የሀገሪቱ ፖለቲካ ሄዶ ሄዶ አማራ ክልል ላይ ነው ያረፈው። የህግ ማስከበር የሚባል ኦፕሬሽን ትግራይ ላይ ነበር የምናውቀው። እንግዲህ ትግራይ ላይ በህግ ማስከበር የጀመረው በኋላ ተገልብጦ ነፍሴ ልትወጣ ስለሆነ የህልውና ተብሎ ጦርነት ወደ አማራ ክልልም ተሻግሮ እንግዲህ የትግራይ ኃይሎችም አዲስ አበባ ትንሽ ርቀት ከቀራቸው መጥተው ወደኋላ ተመልሰው አንጻራዊ ሰላም አማራ ክልል ውስጥም ሰፍኖ ክልሉ ከዛ በኋላ እንደው ወደ ትግራይ ሄዶ ግጭት ካልተቀሰቀሰ በስተቀር ወይም የትግራይ ኃይሎች ካልመጡ በስተቀር እንደዚህ አይነት ነገር ይነሳል ተብሎ አይገመት ነበረ። ምክንያቱም ፋኖ የሚባለው ኃይል በዚህ የህልውና ዘመቻው ላይ ከመንግስት ተጻራሪ ቆሞ ሳይሆን ከመንግስት ጎን ሆኖ ስለነበረ የተሰለፈው ከመንግስት ጋራ በዚህ ደረጃ ልዩነት ሊኖር እንደሚችል ትገምታለህ? በዚህ ደረጃ ሊያጋጨው የሚችል ነገር ይፈጠራል ተብሎ አልተገምተም ነበር። የዘመቻው ሲያልቅ ፋኖ አስፈላጊነቱ ያከትማል። ዝም ብሎ በቀላሉ ለሀገሩ እንደቆመ ሚሊሻ ወደ መጣበት ይመለስና ክልሉ ሰላም ያገኛል ነበረ ግምታችን። ግን ሌላ ነገር ሆኖ በጣም ከፍተኛ ኦፕሬሽን እንደሚባለው በጀነራል አበባው የሚመራ በጣም የተቀናጀ ደህንነት የደህንነት መዋቅሩ እና የፌዴራል መንግስቱና የክልሉ አንድ ላይ የሚፈጽሙት ትልቅ ኦፕሬሽን ሆኖ ነው የወጣው። ያ ኦፕሬሽን እንግዲህ አሁን እየተካሄደ ያለው ነው። እንግዲህ አንድ ነገር ማንሳት ፈልጋለሁ። የአማራ ህዝብ እንዴት ይመለከተዋል ከሚለው በፊት ፋኖ ምን ፈጠረው ነው ትልቁ ጥያቄ። ፋኖን የፈጠረው ነገር አለ። አንድ ነባራዊ ሁኔታ አለ ፋኖ እንዲፈጠር ያደረገ። እንግዲህ የረጅም ጊዜ ሲንከባለል የመጣ ክልል ውስጥ ያለ የፖለቲካ አመለካከት ወደ እምነትነት የተቀየረ ትክክል ነው ትክክል አይደለም ሌላ ጥያቄ ነው። ከትግራይ ጋር ባለው አለመግባባትና በጥርጣሬ መታየት የወሰን ጥያቄ ያለኝ ከሚል፣ በቢንሻንጉል በኩል በተመሳሳይ የወሰን ጥያቄ ያለኝ ከሚል፣ በኦሮሚያን በተወሰነ ደረጃ የወሰን ጥያቄ ያለኝ በሚል እና በፊት በተለይ ኢህአዴግ ስልጣን ላይ ያለ ደግሞ ኢህአዴግን ራሱን ከነዚህ ነገሮች ጋር በሙሉ በማያያዝ በተለይ አማራውን የተቀረው የኢትዮጵያ ህዝብ ጠላት ለያገር ስጋት ተደርጎ እንዲመለከት አድርጓል በሚል ከነበረው የተቃውሞ እንቅስቃሴ ጋር የአማራውን ጥያቄዎች ማስመለስ በአደባባይ ተቃውሞ ብቻ ሳይሆን ኃይልና ጫናም የሚፈልግ ነው ከሚል እምነትና ይሄ ያስፈልጋል ያስካስ ባለው ነባራዊ ሁኔታ የተፈጠረ ነው። እንግዲህ ፋኑን ህዝቡ በተለይ ከህወሓት ጋር ጦርነት ከትግራይ ኃይሎች ጋር ጦርነት ከተጀመረ በኋላ እና የትግራይ ውስጥ ያለን መሬት ቤንሻንጉል ውስጥ ያለን መሬት ከማስመለስ እና በየአካባቢው ካሉ የአማራዎች ላይ የተሰነዘሩ ያሉ ጥቃቶችን መከላከል የሚያስፈልገኝ ኃይል ለመከላከል መንግስት ዋስትና ስለማይሰጠኝ የራሴ ኃይል ያስፈልገኛል የሚል እምነት ስላደረበት ፋኖን እንደ መከታው አድርጎ የተመለከተበት ሁኔታ አለ። እና ፋኖ ጫካ አይደለም የሚገባው፣ ዱር አይደለም የሚወረደው፣ ህዝቡ ነው ጫካ የሆነው፣ ህዝቡ ውስጥ ያለ ኃይል ነው። እና ፋኖ አሁን አላማውና ይሄ ሂስቶሪካል ባክግራውንዱ ትክክል ነው ትክክል አይደለም እንተውና ህዝባዊ ኃይል ሆኗል። ህዝቡ ጫካው የሆነው ህዝብ ነው። የአማራ ህዝብ እንደ ዋስትና ይመለከተዋል። በአብዛኛው እንደ ጠላትና እንደ ስጋት የሚመለከተው የለም፣ ጥቂት የብልጽግና ሰዎች ካልሆነ በስተቀር። ራሱ ብልጽግና ውስጥ ያሉ ሰዎችም ምናልባት ከፍተኛ አመራሮቹ ጋር ካልሆነ አይሮ ነው፣ እነሱንም እንደ ጠላት ይመለከተዋል የሚል ግምት የለኝም። አንድ ትልቁ ነገር ይሄ ነው። ስለዚህ በወታደራዊ ኦፕሬሽን ፋኖን ለማጥፋት መሞከር ከህዝብ ጋር መጋጨት ነው። አሁን የጀመሩት ነገር ከፍተኛ እልቂት ያስከትላል። መንግስትም ምናልባት ፖለቲካው ወዴት ሊሄድ እንደሚችል ባላሰበው አቅጣጫ ይሄዳል። የመንግስትን እድሜ ሊያሳጥር ይችላል። አገሪቷ መንግስት በጣም አገር ማስተዳደር በማይችልበት ደረጃ እንዲዳከም ያደርግና አሁን በሀገሪቱ ጽንፈኝነት በጣም ስለሰፋ ፖላራይዝድ ስለሆነች ምናልባት መልሰን መጠገን በማያስችለን ሁኔታ ወደ መፍረስ ሊወስደን ሁሉ ይችላል ይሄን ነገር። ስለዚህ በህዝብን ጫካው ባደረገ ህዝብ ዋስትናዬ በሚለው ኃይል ላይ መሳሪያ ይዘህ ገድዬ አፍኜ አስሬ ቀጥቅጬ አስገብረዋለሁ ማለት አትችልም። ህዝባዊ ኃይል ስለሆነ ህዝብ ዋስትናዬ ስለሚለው እሱን ስትነካ የአማራ ህዝብ ዋስትናዬን አሳጥቶ ሊያንበረከከኝ ነው ብሎ ስለሚወስድ መንበርከክን ደግሞ እንኳን እንደ አማራ አይነት ረጅም ጊዜ ታሪክ በኢትዮጵያ ስርዓተ መንግስት ውስጥ የጎላ ስፍራ ያለው ህዝብ ቀርቶ ማንኛውም ህዝብ ቢሆን አይንበረከክም። ስለዚህ መንግስት ከማይጋፉት ጠላት ጋር ነው፣ ከማይችለው ራሱን አጥቶ ሀገሪቷን ሊያጠፋ ከሚችል ጠላት ጋር ነው የተጋጨው ብዬ ነው የማስበው። ስለዚህ ፋኖ አስፈላጊ አይደለም የሚባል ከሆነ ህዝቡ ፋኖ ያስፈልገኛል ዋስትናዬ ነው ያስባለው ነገር መመለስ ነው። ይሄ ደግሞ የፖለቲካ ጉዳይ ነው። ይሄ ሲሆን ፋኖ በራሱ አስፈላጊ አይደለም እንዲሆን፣ አስፈላጊ ስለማይሆን አቅምም አይኖረውም ህልውናም አይኖረውም፣ ራሱ ይከስማል። ከዚህ ውጪ በኃይል አጠፋለሁ ማለት ኢትዮጵያን ይዞ እንዳይጠፋ
መጠንቀቅ
የሚያስፈራ ነው። እንግዲህ ግጭቱ ወረድ ጀምሯል። ፋኖን የሚደግፉ የተባሉና በወታደራዊ አቅም በጣም ትልቅ አቅም ያላቸው እነ ጀነራል ተፈራ ማሞ እንግዲህ ፋኖ አይደሉም፣ ግን ፋኖ ኃይል አመራር ሊያገኝ ይችላል፣ መካሪ ሊያገኝ ይችላል፣ ብርታት የሚሰጠው ኃይል ሊያገኝ ይችላል የሚልና ተሰሚ ተጽዕኖ ፈጣሪዎች ስለሆኑ ለፋኖ አመቺ የሆነ ለመንግስት ደግሞ እንዲተፋ የሚያደርገው አመለካከት ህዝብ ውስጥ ይፈጥራሉ ከሚል ስጋት ዘሎ ያሰረው። ዘሎ ማሰር ግን ምን ስሜት እንደፈጠረ እኔ ብልጽግና ሰዎች የሚሰሩትን እነሱ ለራሳቸው የሚሰሩትን ነገር ነው እንጂ የሚያዩት የወረወሩት ድንጋይ ነጥሮ ራሳቸውን ሊመታቸው እንደሚችል አያዩም፣ አያስቡም፣ የዚህ አይነት ነገር አያውቁምና በጣም አደገኛ ገደል ውስጥ እየገቡ መሆኑ ነው የሚታየኝ። ሰዎችን እያሰሩ ነው። በዚህ ምክንያት ግጭት ተነስቷል። መራዊ ላይ የፋኖ አዛዥ የሆነው መራዊ ከተማ ታውቃታለህ፣ ከደብረ ብርሃን ወደ ከባህር ዳር ወደ ትመጣለች፣ ትንሽ ከተማ ነች። እንግዲህ ዘመነ ጣሴ የዛ ሀገር ልጅ መሆኑንም አሁን ነው ያወቅኩት። እኔ ስሙን አውቀዋለሁኝ። የእሱ ቤትንም ሄደዋል፣ ፈትሸዋል፣ ተኩሰዋልም። ከዚህ ጋር ተያይዘው መራዊ ላይ ግጭት ተነስተዋል፣ ሰዎች ሞተዋል። በሞጣ ተመሳሳይ ነገር ነው ያለው። ወልዲያ ፋኖች ተገለዋል። እንግዲህ ነገ ምናልባት በአማራ ውስጥ ትልቅ የተቃውሞ ሰልፍ ሊካሄድ ይችላል ተብሎ ይገምታል። በይፋ ይጠራ ይጠራ እርግጠኛ አይደለሁም፣ ግን ብዙ ጊዜ የዚህ አይነት እንትኖች ኦልሬዲ ስሜቱ ያለ ስለሆነ ጥሪም የሚፈልግ ነገር አይደለም፣ ዝም ብሎ ነው ፈንድቶ የሚወጣው እና መንግስት የማይችለው ኦፕሬሽን ውስጥ የገባ ይመስለኛል። እንግዲህ ነገሩ ከፋኖ ጋር ቀድማል እንዳልኩ አብረው ጥምር ኦፕሬሽን የጥምር ኃይል ኦፕሬሽን ሲመሩ ከቆዩ በኋላ ከመንግስት ጋር አሁን ግን ምን ደረጃ ላይ እንደደረሰ ዘመነ ጣሴ በጣም ዝም ብሎ ሰው አይደለም። ተሰሚነት አለው። ፋኖ የታጠቀ ኃይል ነው። የታጠቀ ኃይል አላማውና አመለካከቱ ቀሽምም ሆነ አልሆነ ጉልበት አለው። ጉልበቱን መካድ አትችልም። አመለካከቱ
አንድ ጊዜ ታገሰኝ።
ጉልበት ስላለው
ሬዲዮን አጥፋው መጀመሪያ ከመደወል በፊት ወንድሜ፣ ሰው ደውሎ ነው። እሺ አዳም ቀጥል።
አዳም እንደ ደህና ስለሰጥኩ አቶ ዘውዱ
እግዚአብሔር ይመስገን።
ያ በኮመን ለመስጠት ነበር ስለፋኑ አብይ አህመድ ራሱ የአማራ ክልል ፕሬዚደንት ትግራይን ለማጥፋት ወያኔን ለማጥፋት ማጭድም ይዛችሁ ውጡ ሲል ነበር። የያዛችሁትን መሳሪያ የቀማችሁትን መሳሪያ ለራሳቸው አድርጉ ሲሉ ነበር። አሁን እነሱ ጋር ሲደርስ እንዴት ፋኑን ለማጥፋት ተጀመረ? ባለፈውም አንድ የሆነ የአማራ ተወላጅ ነው የሚል አንድ አማራ እስከሚቀር እንዋጋለን አለ። ከመለስ ዜናው ትንሽ ቀንጨባ አድርጎ ስለመለስ ዜናው ጠቅላይ ሚኒስትር ክቡር ጠቅላይ ሚኒስትሩ ትንሽ ነገር ቢያዳምጥ ጥሩ ነው። ጋራው፣ ሸንተረሩ፣ ሜዳው ሰው ከሌለው ምንድን ነው የሚሆነው? ሰው ሳይኖርበት ሜዳው ሸንተረሩ ጋራው ለማን ነው የሚጠቅመው? ከዚህ በፊትም ሱዳን ወደ 75 ኪሎ ሜትር ገብታለች። ለምን ልብ ካለው ስዊድን አያስመልስም? አሜሪካ ሆኖ እንደዚህ እንደዚህ ያሉ አግራባና ቆምባ የሚያወሩትን ሰውን የሚያስፈጁ ንጹሀን የሚያስፈጁ እንደነዚህ አይነት ሾርት ሚሞሪ እንዳላቸው አብይ አህመድ እንደነዚህ አይነት ሰዎች ናቸው ሰውን የሚያስገድሉ ያሉና ትንሽ የመለስ ዜናውን ምክር ትንሽ ቀንጨባ አድርጎ ቢሰማ ጥሩ ነው። ሸንተረሩ ጋራው ሜዳው ሰው ከሌለበት ባዶ ነው። ሰው ሳይኖርበት መሬት ምንድን ነው የሚያደርግልን? መቀበሪያ እኮ ነው መሬት። ስናቲን ሱዳን የወሰደውን ቢያስመልስ ይሻላል።
እሺ፣ በጣም አመሰግናለሁ። በጣም አመሰግናለሁ ስለሆንክ። ኦኬ
እሺ። አንድ ትልቅ ነገር ምንድን ነው? አገር ማለት መሬት ሳይሆን ህዝብ ስለሆነ ህዝብ ነው መጠበቅ ያለበት። ያስተጋባል።
አሁን ደህና አሁን አስተጋባም። እንትን ማን ነው ጀኔራል ተፈራ የአማራ ክልል መንግስት የአማራ ክልል ባዘዘው መሰረት ጠርቷቸው ነው የሄዱትና እዛ የደህንነቱ ኃላፊ ሆነው ሰርተዋል። ጦር ሜዳም ላይ ሄደዋል። እንግዲህ እስካየሁ በፎቶግራፍ እስካየኋቸው ሲተኩሱ አላየሁም፣ ግን በፎቶግራፍ እንዳየኋቸውና ከዛ ካለቀ በኋላ ግን የፕሬዚዳንቱ አማካሪ የሆኑ ሲባሉ አልፈልግም ብለው የወጡ ናቸው። ከዛ አንድ ሁለት ጊዜ የተለያየ መግለጫዎችን ሰጥቷል። የመጨረሻው መግለጫቸው እኔ እንደውም የመጨረሻው መግለጫቸው አብይ መዋጋትም አይችልም አሸነፍኩ ያለው አላይ ያሸነፈበት ነገር የለም የሚል በጣም ቀጥታ የሆነ ትችት ነው የተቹትና እኔ ከሁሉ ይልቅ ያ ትችታቸው ምክንያቱም ጠቅላይ ሚኒስትሩ በእሳቸውና በስልጣናቸው የሚመጣ ሰው ብዙም አይወዱም፣ ካለን መረጃ ማለት ነው። እና እሱም ሳይሆን አይቀርም ያሳሰራቸው። ግን ችግሩ ምንድን ነው? ለእኔ እንዴት ነው አንድ የጦር ጀነራል የነበረን ሰውዬ ወስደህ አፍነህ ሁለት ቀን አላየሁም ብለህ እንደገና ደግሞ አማራ ክልል ወስደህ ፖሊስ ጣቢያ ስታስር ጠቅላይ ሚኒስትሩ የዛሬ 4 ዓመት የተናገሩትን በሙሉ እኮ በሙሉ እየናዱት ነው። በሙሉ በቃ ከላይ እስከታች ድረስ እየናዱት ነው ያሉት። እና
በሙሉ
ምንም በቃ ምንም እንትን የለም። አሁን ሹምዬን ማን ነው ሰለሞን ሹምዬን እንዴት መካሪ እኮ ነው። እኔ አሁን እኔ እንኳን አንዳንድ ጊዜ የምናገራቸውን ነገሮች ሰበስብና እሱን ሳዳምጠው አሃ ለከዚህ ቦታ ላይ እንደዚህ ነገር መሆን ነበረበት ወደሚል የሚሄድበት ማአት ጊዜዎች አሉ። እና አሁን እሱን ተነስተን ተታስርበት እኔ ምንም አልገባ ብሎኛል። አቶ ታማን ነው ታዲዮስ ታዲዮስ
ታንቱን
ዛሬ ደግሞ ጨይባስላችሁ ለሮ መስከረም አበራን ከኤርፖርት ወስዶ ነው እንት ያደረጋትና እነዚህ ነገሮች ፍርሃት የበዛበት ይመስለኛል። በጣም በጣም ፍርሃት እና መተቸትና ሁሉ ነገር የራሴ ጥላ ሚደነብር የሚያስደነብርበት
ስለታው ፍርበት ከባድ ፍርሃት ውስጥ ስትሆን
አው
ኮሽታው በሙሉ እንደ ነጎድጓድ ነው የሚጮህ።
አውና አሁን
ከባድ ፍርሃት ያወጣ ሱስት ነው ያለው።
አውና እኔ የሀገሪቱ መጨረሻ የምንላቸው ነገሮች ሀገሪቱ ወዴት እየሄደች ነው የሚለው ነገር እንትን ግን በአጠቃላይ ግን እንደው ስመለከተው አሁን አማራ ክልል ጠቅላይ ሚኒስትሩ በነገራችን ላይ ሰዎች አልረዳ ይያሉ ነው እንጂ አማራ ክልልን ጠቅላይ ሚኒስትሩ ለማፍረስ ብዙ ሙክሯል አድርገውታል። አምስት ፕሬዝዳንቶች ተቀይሯል። ከአምስቱ አንደኛው ከነ እንትናቸው ተገድለዋል። ይሄ ምንም አሁን በሳምኑ አስገደላቸው የሚባለው ነገር መንግስት በደንበኛ ያቃል። ይሄ የመንግስት ግል በጣም ነው የሚባል ነገር የለውም። ጠቅላይ ሚኒስትሩ አማራ ክልል ሄደው የአማራ ምሁራን ስብሰባ ላይ የአማራ ብሔረተኞች በስቷልና የሚጠፋበትን ነገር መርምራቸው አጥንታቸው አቅርቡ ብሎ ማዘዣዎች ሰጡበትም ጊዜ አለና እኔ ጠቅላይ ሚኒስትሩ ጤነኛ አመለካከት አላቸው ብዬ ለመገመት በጣም ችግር የለኝና አሁን ደግሞ ሀገሪቱ ባለችው ሁኔታ ደግሞ በገዛ ፈቃዳቸው ስልጣናቸውን ጥለው ቢወጡ የተሻለ ይመስላልና ይሄ ተረጋጋ ሁሉንም ያካተተ ስብሰባ አድርገው በቃ ከእንግዲህ ወዲህ አልቻልኩኝም እና ሁላችን ማብረን ምንገነባ ኢትዮጵያን እናምጣ ብለው ካላሉ በስተቀር አሁን ባለው ሁኔታ ኢትዮጵያችን አደጋ ውስጥ እየገባች ነው ያለችውና ብዙ ነገሮች አሉ እና የሚናገሯቸው አካሄዶች ከእንግዲህ ወዲህ ኢትዮጵያኖች መዋጋት ካለባቸው መሞት ካለባቸው ለቀይ ባህር ነው እንጂ ሌላ ነገር ምን የለም። የማጭበርበሪያና ይሄ በአንድ በኩል አጠፋለሁኝ በአንድ በኩል እያጠፉት በሌላ በኩል ደግሞ ለመሸንገል የሚደረጉ ንግግሮቻቸው በሙሉ ትንሽ እንትን እያደረገ ነው የመጣውና ነው እና ብዙ ባህሪያቶች ይታያል በጠቅላይ ሚኒስትሩ። ሌላው ባህሪያቸው ሌላ ቦታ ከመሄድ በፊት እኔ እዛው ላይ እንትን እያደረገ ነው የሀገራችን ሁኔታ እንግዲህ ወዴት እንሄዳለን የሚለው ነገር ነው ብዙ ጊዜ የምናወራውና የትግራይ ክልላዊ መንግስትና በፌደራል መንግስት መሃል የተደረገ ጦርነት ከመደረጉ በፊት እንደውም የመጀመሪያው የኤርትራ ባለስልጣናት አዲስ አበባ ቤተ መንግስት ግብዣ የተደረጋችላቸው ለታ የዛን ጊዜ የተናገርነው ነገር አስታውሳለሁኝ። ምንድነው ሲዝንስ ፖለቲከኞች ናቸው እነዚህ በደንበኛ የበሰሉ ፖለቲከኞች ናቸው ኢሳያስ አፈወርቅ ያላካቸው ወደ ኢትዮጵያና የኢትዮጵያ ፖለቲከኞች ደግሞ በጣም ወጣቶች ናቸው ጥንቃቄ መደረግ አለበት የሚል ተናግረን ነበርና ታስታውስ ከሆነ እና ያንን ያልነው በጤናው አይደለም ምክንያቱም ወዴት እንደሚኬድ አካይዱ ስላላማረ ነው። ከመሬት ተነስተ ይሄን ተቀብያለሁ በለስትል አንድ ቦታ ላይ ችግር አለ ማለት ነው። ከዛ በኋላ ተከትሏሉት ነገሮች ከኢሳያስ አፈወርቂ ጋር የተደረገው ግንኙነት ከዛን ጊዜ ጀምሮ ጦርነት ይነሳል የሚል እንደም ጠቅላይ ሚኒስትሩ የትግራይ ክልል እንዲገነጠል ይፈልጋሉ የሚል ሁሉ የተናገርንበት አለ። ጦርነቱ ከመምጣቱ በፊት ጦርነት ይከደል ሊሄዱ ይችላሉ ብለን ተናግረን ነበርና ጦርነቱ ሲጀመርም የአማራ ክልል በምንም አይነት መልኩ መግባት የለበትም ጠቅላይ ሚኒስትሩ ትልቅ
ያወሳስበዋል
ማወሳሰብ ብቻ ሳይሆን ህገ መንግስቱም የሻረ ነው የሚሆነው
ለፖለቲካዊ መፍትሄ ለመስጠት በጣም ያስቸግራል
በሚል ተናግረን ነበር። እነዚህ ነገሮች እንግዲህ የኛ ስራችን ይሄ እነዚህ ነገሮችን ችግሮች ሊመጡ ይችላሉ የሚሉት ነገሮች ከችግር ከመምጣታቸው በፊት እንዲወገዱ ለማድረግ ነበር እናሰውና አሁን መጨረሻ ከሁለት አመት በኋላ አሁን አመት ከስምንት ወር በኋላ በኢትዮጵያና በፌደራል መንግስትና በትግራይ ክልላዊ መንግስት መሃል የተደረገው ጦርነት እየተደረገ የነበረው ጦርነት ለጊዜው ጋብ ብሏል። ጦርነት ያሰጋናል የሚል አሁን በጠቅላይ ሚኒስትሩ አካባቢ ያሉ ሰዎች የሚያወሩት አለ። ግን በትግራይ ክልል አካባቢ ደግሞ ስትመለከት የማረኳቸውን 4200 ሰዎች ምርኮኞች ዛሬ ትላንትና እንለቃለን ብለዋል። ዛሬ ወይንም ነገ ወደ ቤታቸው ይሸኛሉ የሚል ግምት አለኝ። ከዛው 400 የሚሆኑ ሴቶች ናቸው እዛው ጦር ሲያዘምቷቸው እርጉዝ የነበሩ ሴቶች እዛው የወለዱ ሴቶችም አሉ። ከነ ልጃቸው ፎቶግራፍ ያየሁት ልጆቻቸውን አቅፈው ማይቻሉ ዛሬ ጠዋት ያየሁት ፎቶግራፍ አለና አሁን እነዚህን ስናደርግ ብዙ ጊዜ የምንናገረው ጠቅላይ ሚኒስትሩ ከትግራይ ክልላዊ መንግስት ጋር እየተደራደሩ ነው ብለን ስንልም የሚቀበለን ሰው አልነበር። ማንም መደራደር የለበት የሚሉ ነበርና አሁን መጨረሻ ላይ እዚህ ደርሰናል። ጥሩ ነው። ባለፈው ሳምንት ስንናገር የነበረው ጦርነትን ለማስቆም ህልቡ መግባት አለበት፣ ይሄ ከበባው መቆም አለበት የሚል ነው። ጦርነቱ የሚቆምበትን 10% 10% ቀንሷል የሚል ግምት አለኝ አሁን እርዳታው እየገባ ስለሆነ። ገና እንግዲህ የኤርትራ ሰራዊት መውጣት አለበት፣ ወልቃይት መውጣት አለበት። ህገ መንግስት ጎበዝ፣ ይህን በምልበት ጊዜ ይሄ ቦታ የከሌ ነው የከሌት አይደለም። ጠቅላይ ሚኒስትሩ አፋቸውን ሙሉ አውጥተው የተናገሩት ህግና ህገ መንግስቱን አስከብራለሁ ብለው በተደጋጋሚ እየተናገሩ ስለሆነ ህገ መንግስቱ እስካለ ጊዜ ድረስ ወደ ቀድሞ ቦታ ሁሉም ተመልሶ ቁጭ ብሎ መደራደር ነው ከእንግዲህ ወዲያ ያለው አማራጭ። እና እነዚህ ነገሮች ና እያየሁ ነው። እና አንተ እንዴት አየኸው? የእርዳታው መቀጠል በጣም ጥሩ ሁኔታ ነው። እና በዛው ደግሞ የኤርትራ መንግስት ደግሞ የኤርትራ መንግስት ወልቃይት ላይ ተቀምጦ ትግራይ ውስጥ ተቀምጦ ወያኔ ሊወረኝ ነው ብሎ ሲያወራ ስሰማው ደግሞ በጣም ይደንቃል። አይደል እንዴ? ትናንትና አፈር ከበላ። እስቲ እነዚህን ተመልከትን። እንዴት ነው የምትለኝ? እዛ አካባቢ ያለውን ደግሞ ትንሽ እንመልከተው።
እሺ፣ መቼም እርዳታ ምን ያህል እርዳታ እንደሚያስፈልግ ዓለም በሙሉ ያወቀ እውነት ነው። ፍለድ ማድረግ አለብን ያለችው ሰማንታ ፓዋ ካለው ችግር አንጻር እንግዲህ ፍለድ ማድረግ አለብን፣ ቢያንስ በሳምንት 500 መኪናዎች ማስፋት አለብን ነው። ከዚህ አንጻር ስታየው አሁንም እየተንጠባጠረ ነው። ጠልፏልፎ ግን ጠብታም ያልነበረበት ጊዜ ስለነበረ ጠብታ ካልነበረበት ወደ ጠብታ ተሸጋግሯል። ስለዚህ በጎ ጅምር ነው እና ይሄ እርዳታ አሁን እየተሻሻለ የሚመጣ ከሆነና በሳምንት 100 200 እያለ የሚሄድ ከሆነና የትግራይን ሕዝብ ከረሃብ ስቃይና በረሃብ ምክንያት ሊመጣ ከሚችል ሞት፣ ህጻናትን ከረሃብ እልቂት፣ ከበሽታ መታደግ ከተቻለ ጦርነት ሊያስነሳ የሚችለው ነገር በትልቁ ይነሳል። ያ አንድ ትልቅ እፎይታ ነው። ሌሎቹ የወሰን ጉዳይ ለእነሱ ህጎች አሉ ነው። ምንም እኔ ህግ ያለው ሀገር በዚህ መቸገር የለበትም። የወሰን ጉዳይ፣ የማንነት ጥያቄዎች ህግ ስላለን መመካከር ቁጭ ብሎ መወያየትም ስለሚቻል እንደው መተማመንም ካቃተ ዓለም አቀፍ ጉዳዩ ያሁን የኢትዮጵያ ጉዳይ ዓለም አቀፍ ማህበረሰቡን ጉዳይ ስለሆነ ሊፈታ ይችላል። ህዝቡ ይሄ ከበባው እስካለ ድረስ እኔ የኤርትራ ኢንተረስት ሁሉ ነው የሚመስለኝ። ከቦ መፍትሄት የሚባለው ነገር የኢትዮጵያ መንግስት ፍላጎት ብቻ ነው ብዬ አላምንም። ግን ከኤርትራ መንግስት ፍላጎት መውጣት የማይችልበት ቦታ ስለተቀረቀረ እያስፈጸመው ነው የሚመስለኝ። እና ይሄ እስካለ ድረስ ጦርነቱ መቀጠሉ አይቀርም። ምክንያቱም ቁጭ ብለህም ሞትክ እንትን የለውም፣ ልዩነት የለውም። እና ተዋግቶ ይሞታል ቁጭ ብሎ ከሚሞት በዛ ነው የሚለው። እና ጦርነትን የሚያስቀር ስለሆነ ጥሩ ነገር ነው። ሌላ ያንተ አሁን ያነሳው ነገር ነው አስቂኙ ነገር። በኤርትራ በኩል ወረራ ይፈጸምብኛል የሚል ስጋት አለኝ። አንደኛ ምንም ወደዛ ምንም አንድም ወደ ኤርትራ ወረራ ሊፈጸም እንደሚችል የሚያሳይ ነገር የለም። የወሰን ፍላጎት የላቸውም። የራሳቸው ወሰን ከማስጠበቅ ይልቅ ከኤርትራ አሰብን ወስዳለሁም አብይ ነው በቀደም እንደውም እሱን ያወሩ አሰብንም ወስዳለሁኝ አምባይዞራንም ወደ እኔ ያመጣለሁኝ ምናምንም የሚል ምንም የለም የለም። በፍጹም ምንም ነገር የለም። ዲፌንሲቭ ነው አካሄዳቸው በሙሉ። እና ስጋት የወረራ ስጋት ካለ ድረስ ከመከላከል ያለፈ ግን ኦፌንሲቭ የሆነ ነገር ምንም የለም። የሰው ሀገር ቁጭ ብለህ ሊወረኝ ነው ማለት እንዴት እንደሚገልጸው አላ ፓራዶክስ
በጣም
እንደሱ ነው ማየው። እና ሌላው ይሄ የመንግስት የመከላከያ ሰራዊት አባላት ምርኮኞቹን መመለስ ጥሩ ጅምር ነው። ወደ ሰላም፣ ወደ መግባባት፣ ወደ መተማመን ሊወስዱ የሚችሉ ነገሮች ናቸው። እንግዲህ በጣም በጎ ነገር ነው። ግን ያልገቡኝ ነገሮች አሉ። ወደፊት በደንብ ምታየው ነው የሚሆነው። ለምን እዚህ ጉዳይ ውስጥ ቀይ መስቀል እንዳልገባ፣ ለምን አልገቡኝም እነዚህ ነገሮች። አንዳንድ ቦታዎች ላይ ፈልጌ ነበር ምንም አላገኘሁም። እንደሱ ቢሆን
አዎ
እኔ ሰላቢውን ሊደረግ ይችላል።
አዎ እንደሰለኝ እንደተረዳሁት እንለቃለን ለቀናል አይደለም እንለቃለን ያሉት ግን ቀደም ብለው ከመንግስት ጋር ግንኙነት ያላቸው ሚዲያዎች ስላንተና ሳዳመጣቸው ነበር ወዳጆች እንትኖች ማን ነው እሳቶችን የቀድሞ እሳቶች ያሆኑቹ ኤምኤስ ኤርትራ ሚዲያ ሲስተምስ የሚባሉት አዲሶቹን ነመሳይን አዳመጣቸው ነበር ትላንትናና ትላንትና ትኩረት ለመስጠት የፈለጉትም ልክ አሁን አንተ ያነሳውን የቀይ መስቀልን ቀይ መስቀልን ተጠይቆ ቀይ መስቀል ማቀው ነገር የለም አልበሏለ። ስለዚህ ወያኔ ድሮም ተዋሽ ነበር አሁን ውሸቷን ነው እና አንደኛ የሰው የምርኮኛ መኖሩን ለመካድ ነበረ በፊት እንደ
አው ኮሱ ነው ምን ተሳቢው ይደረግ ስለሚችል አው የሚፈልገውን መግባባትና ሰላም እንዲያመጣ መተማመን እንዲያመጣ
አው
ህጉን የተለመደውን ፕራክቲስ
ልክ ነህ። ግን መረካከቢያ ቦታ ያላቸው ይመስለኛል እኔ እንደሰማሁት እንዳየሁት ከተለያየ ቦታ እንዳየሁት በትግራይ ክልልና ከትግራይ ክልል እስከሚወርድ ድረስ የትግራይ ሰራዊት ሊያደርሳቸውና ከዛ ሁላ ቀይ መስቀል እንዲረከባቸውና እንዲወስድ ነው ይደረጋል ነው የሰማሁት ልሳሳት ይችላል። ለዚህ ነው ዛሬ አልተደረገም እርግጥ ነገና ተነጎዳ ሊደረግ ይችላል የሚል ግምት ግን አለኝ። ግን እዚህ ላይ መጥቀስ ያለብን አንድ ሌላ ነገር አለ። ይሄ ነገር እነ ኦባሳንጆ ያደረጉት አንደኛው የስምምነት አካል ሆኖ እነሱ በሚያደርጉ የትግራይ ሰራዊት ይሄን በሚያደርግበት ጊዜ ግን የኢትዮጵያ መንግስት ከመከላከያ ሰራዊት አውጥቶ እስር ውስጥ ያስቀመጣቸው የትግራይ ተወላጆች አሉ። ከተለያዩ ከተሞች የታሰሩ የትግራይ ልጆች አሉ። እነሱን እንዲለቀቁ ነው አንደኛው የዚህኛው እኔ እንደሰማሁት ነው እንግዲህ ልሳሳት ይችላል እኔ ካለኝ ከተለያዩ ቦታዎች እንዳገኘዋቸው ልውጥ ነው የተደረገው። ግን የኢትዮጵያ መንግስት ምንም ነገር መናገር አይፈልግም ያለው ሁኔታ ግን የታሰሩት የትግራይ መከላከያ ውስጥ የነበሩ የትግራይ ተወላጆች እንዲለቀቁና በተለያዩ ቦታ የታሰሩ የትግራይ ልጆች እንዲፈቱ ትልቁ ነገር ይሄ ነውና ይሄንን በቅድሚያ እኛ እናደርጋለን የሚል መሰለኝ። ልክ እንደ ከደብረ ብርሃን እንደተመለሱት እኛ እናደርጋለን እሱን ሰላም ያመጣ እስከሆነ ጊዜ ድረስ መንግስት የሚስማማ ድረስ እስከሆነ ድረስ እንለቃለን ብለው ለቀው እንደወጡት ይሄ አንዳንዶቻችሁ ተነሳችሁ ተቀጥቀጠው ተደብድበው የሚባለውን ነገር ለጊዜውን ተው ግዴላችሁም ማንንም አንጠቅምም ማንንም አዳም ብንናገሩም ምጎዳ ባንናገሩም ምን እንትን ምናረጋው ይለም። ስለዚህ የሆነ ሆኗል በሆነ ሆኖ በስምምነት የለቀቀው ተለቀቀለ። ጠቅላይ ሚኒስትሩ ጀነራል ተፈራ ምናልባት የተናገሩት ትክክል ሳይሆንም አይቀርም ምክንያቱም ጠቅላይ ሚኒስትሩ ዩኒፎርም ለብሶ ሲወጡ የትግራይ ሰራዊት ለቆ ወጥቷል ሄሊኮፕተራቸውን ከኋላ አድርገው ድንገት ከመጡብኝ ብለው አዘጋጅተው 100 ኪሎ ሜትር ተራራ ያሳዩ ዛጋ ነገር ሄዳለሁ እናሸንፋለን ይያሉ ያዘለውበት ጊዜ ስለነበረ እሱን ለጊዜው እንተውና ይሄኛው ስምምነት አለና አንተ ያነሳው የመስቀል ጥያቄን በተመለከተ እኔም እንዳንተው ሰምቼ ግን እኔ ግን ያየኋት የሰማሁትና ደግሞ አንድ ሁለት ቦታ ያነበብኳት ነገር ስላሱ ልጨምር ብዬ ነው። ለማንኛቸውም ይሄን ነገር አድርጓል። ይሄን ማድረግ የቻለ አካል ደግሞ ለጦርነት የሚዘጋጅበት ምንም ምክንያት አለ አይመስለኝም።
ምንም ምክንያት የለም። በተለይ ይኸውልህ ከበባው ከተነሳና ሌሎቹ ጉዳዮች የፖለቲካ መፍትሄ ሊገኝላቸው እንደሚችል በተጨባጭ የሚያሳይ ከሆነ ምንም ምንድን ነው ከመዋጋት ምንም ሊያገኘው የሚችለው ነገር የለም። በረሀብ ሲሰቃይ የነበረውን ህዝብ እንደገና ለሌላ እልቂት ከመጋበዝ ይልቅ ግዴታ ሲሆንባቸው ብቻ ይገቡበት የሚችለው ነገር ስለሆነ ከኢትዮጵያ መንግስትም ጋር ኦፌንሲቭ የሆነ ባህሪ አላቸው ብዬ አልገምትም። የኤርትራው ጆክ ነው ዝም ብሎ
እሱ እነዚህ ቀልዳልተው አዎ ከፈለግም እንደውም ነው። አሁን ስመጣ ግን አሁን አንተ ጋር ከመደወሌ 10 ደቂቃ 15 ደቂቃ በፊት ግን የኤርትራ ሰራዊት ከወልቃይት ከሁመራና ከጸገኔ አካባቢ ለቆጥቷል እየለቀቀ እየወጣ ነው የሚል አዳምጫለሁኝ አንድ ምካተለው ዜና እና እሱ ደግሞ ከሌኒን የተናገረው ብሎ ያለውን ያተናገር ያለው ሰውዬ የሚታመን ነው እና እርግጥም ወጣ ከሆነ ራሳቸውን ነጻ ያወጡ ነው ማለት ነው። ግን ነጻ ከዛ ወጡ ማለት ግን ሂሳባቸውን ሳይከፍሉ የሚኖሩ አይመስለኝም። ይኖራሉ የሚል ግምት ግን አይመስለኝም። ኤርትራኖች
የኤርትራ መንግስት ወንጀል አሁን ይሄ ዓለም አቀፍ ጉዳይ ሆኗል። ወንጀሎች ተፈጽመዋል። በወንጀሎቹ ተመርምሯል። አልተጠያቂነት ይኖራል።
ከዛም ሌላ ብዙ ነገር አለ። ግድ የለም እሱ የጊዜ ጉዳይ ነው። እነሱ ይጨናነቁበት። ለማንኛቸውም ወጥቷል የሚባል ነገር አለ። ከወጣም ጥሩ ነው። አንዱም ወደ ሰላም የምንመጣበትና የመጣንበት ሰላሙን ሊያረጋግጥ የሚችልበት አንደኛው መንገድም ይሄ ሊሆን ስለሚችል ይሄ ጥሩ አካሄድ ነው ወደሚለው እንሄዳለን። ወደ ኋላ ልመልስን። አንድ በጣም እየከነከነኝ ነገር አለ። የጀነራል ተፈራን ባለቤት በተመለከተ የጀነራል ተፈራ ባለቤት የኤርትራ ሰላይ ነች ይላሉ። አላቅም፣ እኔ እዛ ውስጥ መግባትም አልፈርም። ግን በፌስቡኳ ከአንዴም ሁለት ጊዜ የጻፈቻቸውና ፖስት ያደረጋቸው በተለይ በጣም የረበሸኝ ነገር ቢኖር ምንድን ነው፣ የትግራይነቶች ስለ ሰላም ሲጸሉ ነበረ። ታስታውሳለህ? 3-4 ጊዜ ጸሎት ይጸሉ። የእነሱን ጸሎት ልክ በዛ ዜማ አድርጋ በጣም ያፌዘችበት ያላገጠችበት ነገር አይቻለኝ ፌስቡኳ ላይ፣ እሷ ፌስቡክ ላይ ለጠፈችው። እና ይሄ በጣም ጸያፍ የሆነ ነው። ጀነራሉ እንደዚህ አይነት ሰው ጋር ሆነው ይህን ነገር ተያለ ማለታቸው ትንሽ ለእኔ ቅር አሰኝቶኛል። ሌላውን ነገር እንተውና የአብይ አፈቀላጤዎች ግን ጀነራሉ ለመወንጀል ከኤርትራ መንግስት ጋር ግንኙነት አላቸው ብሎ ጀነራሉ ለመወንጀል ያደረጉት ነገር ግን ትንሽ ያሳዝነኛል። እና እሱን ለማለት ግን ከማለት በፊት ለማለት ሞክር እንትን ብዬ ነው። ጠቅላይ ሚኒስትሩ ባለፈው ጊዜ እንደዚሁ እኔ እናንተ በውጭ ስናወራ ስለ ቀይ ባህር ኢትዮጵያ መሞት ካለባቸው ለቀይ ባህር ነው የሚል ነገር ብለው ነበረ። አሁን ደመቀ መኮንንም ያን ነገር ጨምሮ ካለችን ሰዓት አኳያ ነው ሌላ ማአት ነገሮች የምናወራቸው ነበሩ እና ብለዋል። እና እሱን እንትን እናድርገውና የኦሮሚያ ክልል እንግባ። ያለችን ሰዓት በጣም 5 ደቂቃ ምናምን 6 ደቂቃ ነው
አልኳል ሰዓታችን።
የትኛው ይሻላል? የጠቅላይ ሚኒስትሩ ወሬ እንሂድ ወይስ ኦሮሚያ ክልል?
የጠቅላይ ሚኒስትሩን እንተው። ምንም እንትን የለም የሚያወሩት ነገር እንደው ጊዜ ሲኖርህ እንጂ እንደው ትልቅ እንደ ቁም ነገርም የሚወራ ነገር አይደለም። ዛሬ ሌላ ስለሚሆን ዝም ብለን
ወደዛ ነው
የኦሮሚያ ያለችበትን ሁኔታ ባጭሩ እንመለከት።
የኦሮሚያ ክልል ቅድም ስንጀምር እንደ የአገራችን ወዴት ትደርሳለች የሚለውን ነገር የኦነግ ኢትዮጵያ ውስጥ መግባትን በተመለከተ በተደጋጋሚ የምናነሳቸው ነገሮች ነበሩ እና አሁን መጨረሻ ላይ አሁን ልክ አማራ ክልል እንደደረስ ነው፣ ትግራይ ክልል እንደደረስ ነው፣ እንዲሁም ኦሮሚያ ክልልም አሁን ያለንበት ደረጃ ላይ ደርሰናል። አደጋው እየጨመረ ሰዎች እየሞቱ ነው። አሁን ሰዎች እየሞቱ ብቻ ሳይሆን የኦሮሞ ነጻነት ሰራዊት 60 ኪሎ ሜትር ነው ከአዲስ አበባ ርቀት ላይ ያለው። አሁን ወደ አርሲ ላይ ዛሬ ፖሊስ ጣቢያ አካባቢዎች እንትን ሲያደርግ ነበር።
በአርሲ ወደ ሲዳማ ገብቶ
እነዚህ ነገሮች አሉና እንዴት ነው እነዚህ ምስቅልቅሎች አይተህ በዛኛው ሰላም ብናገኝ በዚህኛውስ የዚህኛውስ የአገሪቱን ሰላምና ደህንነት እንዴት ነው እያደፈረሰው ያለው? የወደፊት ሳሁን ልማትም ብንልኮ ለመልማትም ሰላም ያስፈልገናልና እነዚህን አይተህ እስቲ ኦሮሚያ ክልል ያለው ምንድን ነው አጠር ባለመልኩ ያለችን 7 ደቂቃ።
ዛሬ 4 ዓመት 300 ምናምን የነበረውና ምዕራብ ወለጋ ላይ ምዕራብ ወለጋ ማለት ምዕራብ ወለጋ ብቻ ሳይሆን ቀለም ወለጋ ላይ አካባቢ ብቻ ሲንቀሳቀስ የነበረው አይ ለመሰት ነው ጨረስ ነው ፍጻሜውን አገኘ እየተባለ አሁን ማዕከላዊ ኦሮሚያ ውስጥ ሸዋ ውስጥ ነው እየተዋጋ ያለው እና አዲስ ኦፕሬሽን ጀምረዋል። ኦፕሬሽኑ ምንም እንዳላስገኘ የምታውቀው ኦፕሬሽኑ ከተጀመረ በኋላ ቀደም ሲል ያለያዟቸውን አካባቢዎች ሁሉ ሲይዙ ነው የምታየው። እንግዲህ ምዕራብ ሸዋ ኦልሬዲ ገጠሩ በሙሉ በሙሉ በነሱ ቁጥጥር ስር ነው። ሰሜን ሸዋ ምናልባት ወደ ፊቼ አካባቢ ያለው ካልሆነ ከተማው ካልሆነ በስተቀር ሌሎቹ ገጠራማ አካባቢዎች ወይ ወረጃ አርሶን የገርበ ጉራቻ ከተማው የሆነው ወረዳውን እነሱም በሙሉ በቁጥጥር ስር አድርጓል። ምዕራብ ሸዋ ደቡብ ምዕራብ ሸዋ ላይ ነበረ ብዙም እንቅስቃሴ የማይታዩ መሬቱም አመቺ አይደለም። ስለ ይሄ የበችው መሬት ሜዳ ነው። ሽንትን እንኳን ለመሽናት የምትደበቅበት ቦታ የለውም። አድማስ ነው የሚከልል በችው ማለት
ነው።
እና ግን ወደ እዚህ ወደ ሰዴን ሶዶ የሚባለው የኦሮሞ ጎሳ አለ። የእነሱ አካባቢ መሬቱም ትንሽ ወጣ ገባ ነገር አለው፣ ጋራም አለው። በደቡብ በኩል ይዋሰናል ከዛ እና ሰዴን ሶዶ ውስጥ አይደለም ግን ሌላ አንድ ጎሳ አለ፣ ሶዶ ዳጪ የሚባል ሶቶ ዳጪ በተለይ ከመንገዱ ውጪ በአቋርጣ ስታየው ከ60 ኪሎ ሜትር የሚያነሰ ነው። በዛ በኩል የመጡ እዛ አካባቢ መታይታቸውን ሰምተናል። እንግዲህ በዛ አካባቢ ከዚህ በፊት ሲንቀሳቀሳል አየነውምና ባለፈው ሳምንት ያነሳነው አለ የወለንጭት አካባቢ ያለው ሌሎችም አካባቢዎችና እዚሁ አዲስ አበባ ዙሪያ የሚንቀሳቀስበት ደረጃ ላይ ደርሰናል። በጣም የሚያሳዝነው መንግስት እዚህ ኦፕሬሽን ላይ እነሱን ማሸነፍ ሲያቀተው ሰላማዊ ሰው በጣም እያሳቀቀ ነው። ሰዎች ይገደላሉ፣ ይታሰራሉ። ልጅህ ሄዷል ተብሎ የሚታሰሩ የሚቀጠቀጡ የተገደሉ ሁሉ አሉ። በልጆቻቸው ምክንያት፣ በዘመዶቻቸው ምክንያት ልጁ ጫካ ገብቷል ተብሎ ውድማ ላይ የተሰበሰበ አጭዶ የተከመረ ባለፈው አመት በዚሁ አመት የመኸር ወቅት ላይ ምርቱ በሚሰበሰብበት ጊዜ የተቃጠለበት ሁኔታ አለ። ያም ሆነ ግን ትልቁ ነገር አሁንም ቅድም አማራ ክልል ላይ እንዳልኩ ይሄኛውንም ኦፕሬሽን በኃይል እያለ የሚፈታው ነገር አይደለም። ከጊዜ ወደ ጊዜ የሚይዙት ቦታ እየሰፋ የሚቀላቀላቸው ሰው እየበረታ ወደ ድል እየተጠጋን ነው የሚለው ስሜት ባየለ ቁጥር ደግሞ የድላጡ አርበኛ የሚበዛ እንደሱም እየሆነ በጣም እያየለ የመጣ ነገር ነው። መፍትሄው እሱም ፖለቲካዊ ብቻ ነው። በመሀከል ግን ፖለቲካዊ መፍትሄ ስለማይሰጠው አማራ ክልል ለዚህ የታመሰ ነው። ትልልቆቹ ክልሎች ኦሮሚያ በዚህ ደረጃ ላይ ነው ያለው፣ ትግራይን ታውቀዋለህ። ኢትዮጵያ ሙሏን ታማለች ማለት ነው። ፖላራይዝድ የሆነች ሀገር ነች። መንግስት ማስተዳደር ሲያቅተው እንዳንፈርስ
አዲስ አበባም እንደዚህ የሆነ ችግር እየመጣ ነው። እኔ አዲስ አበባም ሌላ አዲስ አበባም በትምህርት ቤቶች ዙሪያ የተደረጉ ክርክሮች ነው፣ ጭቅጭቆች ነው ባለፉት ሁለት ሶስት ቀናቶች እና እረፍት አለበት የምትለው ቦታ አይደለም የለም። ደቡብም እንደዚሁ በየቦታው ግጭቶች ያሉበት ነው። ግጭት መጥራታችን አለ ግን አለ ያለውን ነገር እንናገራለን። እና እነዚህ ነገሮች እያሉ ስለሆነ የኢትዮጵያ ወደፊት ዕጣ ፈንታን አጠቃልኝ ምንድን ነው የምንጠብቀው? ምንድን ዕጣ ፈንታ የወደፊት ሳይሆን አሁን ባለው ሁኔታ ከቀጠልን ወደፊት እያመራን ነው ያለችን።
አሁን ባለው ሁኔታ ከቀጠልን ሀይሊ ፖላራይዝድ በጣም ጽንፍ የረገጡ አመለካከቶች ያሉባት አገር ውስጥ በማዕከል እየተዳከመ የመጣበት ሁኔታ ነው ያሉ። ስለዚህ የመፍረስ አደጋ ተጋርጦባታል። ከዚህ ጽንፈኝነቱን ወደ መሀል ሰብስበን ጠንካራ መንግስት ኖሮን እንድን አገሪቷን ዘላቂ ህልውና ለማረጋገጥ ምንድን ነው ችግራችን ተብሎ እኔ እንደውም የሚታየኝ እንደ የሰኔው ኮንፈረንስ እንደሚባለው አይነት 83 ላይ እንደተደረገው
አለቀ ሰዓታችን አልቋል። አድማጮች እንግዲህ ለዛሬ ያለን ፕሮግራም እዚህ ላይ ተጠናቀቀ። በሚቀጥለው ሳምንት እስከምንገናኝ ደህና ሁኑ።